ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 18 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 18
አጠቅሎ ፈረስ ካሳብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ
ምዕራፍ 29 ዘመነ መሳፍንት በቃ ደህና ሰንበት። አንዱን ሲሰሙት ያፈዛል አንዱን ሲሰሙት ያደነዝዛል የሚለውን የአባቶች ምሳሌ እርስ በርሳቸው ተከፋፍለው ያን ሁሉ ኃይልና ጀግንነት ያገራቸው ማስከሚያ ላደረጉት መስፍኖቻችን ብንሰጠው ተስማሚ ነው። ራሳሊ በጀግንነታቸው ከማንኛውም ጀግና ከተባለ መስፍን በምንም የማያንሱ ከመሆናቸው በላይ የቆየ የቤተሰብ አቋም ከሁሉ በላይ አስቀምጧቸው ነበር። ከዚህም በላይ እግዚአብሔር ሲፈጥራቸው ለዚህ ቦታ ተስማሚ አርጎ የሰራቸው ይመስሉ ነበር። ደጃዝማች ካሳ ያን ሁሉ ድል እያገኙ ቢታዩም ደንዳናው ራስ አሊ ካሳን በጣም ያስቸግረኝ ይሆናል እንጂ ያሸንፈኛል ብለው በምንም ሁኔታ አላሰቡ። ከሁሉም የሚገርመው ደጃች ካሳ ደጃች ኮሹን ድል ካደረጉ በኋላ ራስኮን አርፈው ይቀመጡ፣ እኔንም ተወዳጅ ጠላቴ ጋር አያዋጉኝ፣ ራስዎም በሰላም ይኖሩ፣ አላፍኖርና በራሴ ዓላማ አላስኬድም ካሉኝ ግን እኔም እስከመጨረሻው ተመታገል በቀር ሌላ ምርጫ አይኖረኝም ብለው ቢልኩባቸው ከጆሮአቸው ሳይንጠለጥሉ የራሳቸውንና የደጃችሁ ቤን ጦር ከላኩባቸው በኋላ ይህ ጦርም እብድ ያዘው በሶ ሆኖ መቅረቱን ሲያዩ በራሳቸው ካላቸው እምነት ጥቂት ፈቀቅ አለ ማለታቸው ነው። ራሳሊ እዚህ እምነታቸው ጸንተው እንደተቀመጡ ደጃዝማች ካሳም እጅግ ሳይገልጹት የቆየ ዋና ዓላማቸው ከግቡ የሚያደርሱበት ጊዜ መቃረቡን ተገንዝበውት ነበር። በቸንከር ቤተክርስቲያን ካዩት እልቂት ጀምሮ አሁን እስካሉበት ጊዜ ድረስ በየጊዜውና በየቦታው ከንቱ በሆነ የእርስ በርስ ጦርነት ሲጎርፍ ያዩት የኢትዮጵያውያን ደም እባክህን አቁመኝ እያለ ሲጠራቸው ተሰማቸው። የኢትዮጵያ ምድር በየወሰኖቹ እንደ ሰው አፍ አውጥቶ በሚያሳዝን ድምፅ እሪ የጎበዝ ያለህ ኑ በጠላት ተመረገጥ አድኑኝ የካሳ ያለህ ድረሱልኝ ሲል ተሰማቸው። የኢትዮጵያ ህዝብ የመንፈስ ጥንካሬ ሃይማኖትና ጨዋነት ወደቅ ወደቅ ናካሳ ቶሎ ደርሰህ አንሳን እያሉ በመጮህ ለመውደቅ ሲፍገመገሙ ታዩአቸው። በጠቅላላውም እጆቿን ወደ እግዚአብሔር ዘርግታ በስዕል ያዩአት ኢትዮጵያ ከባድ መከራ ያሰቃያትና ሌላ ተጨማሪ መከራ ሊደርስባት ተቃርቦ በታላቅ ጭንቀት አድኑኝ እያለች የምትጮህ እናቱና ታየቻቸው። ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃች ቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ እዚያ ወጥተው ከደንቢያ ሜዳዎች በአንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ጠፋር ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ሰሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። ቃሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚያ ለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌ ምድር፣ ጎጃም፣ ወሎ፣ ሸዋ፣ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች ተአረብና ተቱርክ ብቻቸውን ለመመከት የማይችሉ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ከስሟና ከናቅሟ ትሞታለች። ተነስ፣ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ በሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ? አሉ ቀኛዝማች እንግዳ። መጀመር አሉ እኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው? አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ አለቃ እኮ አላቸነፍንም አሉ ደጃች ካሳ። እቴጌስ? አሉ ቀኛዝማች እንግዳ። አይ አንተ ነገር፣ እነ ደጃች ኮሹስ? አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናው ንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ አለ ቀኛዝማች ገብርዬ። ከመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል? አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው የኖሩ ወታደሮቹን አይደለም ያጠራቅም፣ የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጣሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የራስ ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኝ አዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ጋሳ። ከዚያም ደጃች ጋሳ ከውጭ ታላቅ ጥላት ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኝ አዝማች እንግዳና ቀኝ አዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዚአብሔር በእግዚአብሔር አሉ ወይዘሮ ተዋበች ወደ ደጅ አዝማች ጋሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደተቀመጡ ደጃዝማች ጋሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኝ አዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ጋሳ። አቤት አሉ ወይዘሮ ተዋበች። ለአንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቂዋለሽ። ከመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ተመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጸጸት አትደርሽም አሉ ደጃች ጋሳ። እሺ አንተ ብላክባቸው፣ እኔም ሰው ልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነ ቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸውን መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች፣ ግድ የለም እስከሚቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በየአዳዲስ ዛፍ በየአዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን የከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እና መቼ እነ ትብለጠስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ ጋሻ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው፣ ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ድስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት በዓይነ ሕሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ተውለቱ አንዱን እንዲባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳዲ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው ባንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳን ተመደፈር ሞቶን እንደሚመጡ ባውቅ ለኔ ብለው ነገሩን በሰላም እንዲጨርሱልኝ እንባዬን እያፈሰስኩ ተጫማው ስር ተደፍቼ እለምናለሁ። የኔ ጌታ፣ የኔ ደግ አባት ሆይ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ፣ ተዋቡ ምን አርግ ነው የምትለኝ? ምን አለ በማረክም በልጅ እጅ ነው የምታሰረው። ብዙ አታስቢ፣ እግዚአብሔር ላለው ይበል በልና ንገርልኝ አሉ። ቁም ነገር ይሁን ፌስ በማይታወቅ ሁኔታ ከዚያም የወይዘሮ ተዋበችን መልክተኛ ወዳቀረበው የልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልክተኛው ቀና ብለው እያዩ አረ ለመሆኑ እንዴት ያለ ደፋር ነው አያ፣ የአባቶችን አልጋ ልቀቅ ይለኛል? የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት? ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቃ ይለኝ ኑሯል? ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ የሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ ደጃዝማች ካሳ ጦራቸውን አስከትተው ወደ ደብረ ታቦር ተጓዙ። ራሳሊም መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። ደጃች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረ ታቦር ሲደርሱ ያየ ሁሉ ወደምትቃጠልበት እሳት በራ እንደምትገባ የሳትራት እንጂ እንደ እውነተኛ ጎበዝ አልቆጠራቸውም ነበር። ራሳዲ ራሳቸው የደጃች ካሳን ጦር ሲያዩ ምናልባት ምላሽ የጠራሁት መስሎት ተሚዜዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሊ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ሲገላምጡት ከሁለቱም በኩል ብዙ ሰው ሞተ። ለአዳኝነት የተመረጡት ተጠሪም ራሳቸው መሆናቸው ተሰማቸው። ደጃዝማች ካሳ ከራስ አሊና ከደጃች ውቤ የተላከባቸውን ጦር ድል በመቱበት የደንገል በር ምሽግ ጥቂት ቀኖች ከቆዩ በኋላ እዚያ ወጥተው ከደንቢያ ሜዳዎች ባንዱ ላይ ድንኳኖቻቸውን አስተክለው ነበር። አንድ ቀን በደረቅ ረፋድ ላይ በድንኳናቸው ውስጥ ጋደም አሉ። እንቅልፍ አልወሰዳቸውም ነበር። አይኖቻቸው ግን ገርበብ ብለው ልክ እንቅልፍ እንደወሰዳቸው ሆነው ይታዩ ነበር። ህልም ይባል ራእይ አይታወቅም። ተነስ ካሳ፣ ለምን ትጋደማለህ? ለእረፍት ለእንቅልፍ አልተፈጠርህም። ተነስ፣ ወደ ደብረ ታቦር ገስግስ። ተነስ፣ ወደ ሰሜን ወደ ጎጃም ገስግስ። ተነስ፣ ወደ ወሎ ወደ ሸዋ ገስግስ። ኢትዮጵያን ለመከፋፈል በየቦታው የተሰራውን ጠባብ ምሽግ አፍርስ። አሊ የለም፣ ውቤ የለም፣ ብሩ የለም፣ ኃይለ መለኮት የለም፣ እነ ወርቂት የሉም። ኢትዮጵያ እንድትኖር እነዚህ አለመኖር አለባቸው። እነሱ ካሉ ኢትዮጵያ የምትባል አገር የለችም። በጌምድር ጎጃም ወሎ ሸዋ ትግሬ የሚባሉ ቁርጥራጭ የምድር ክፍሎች አረብና ተርክ ብቻቸውን ለመመስከር የማይችሉ ብቻቸውን ተከብረውና ታፍረው ተሻሽለውና አድገው ለመገኘት የማይችሉ እርስ በርሳቸው ተመፋጀት የማይመለሱ አሁን ባላቸው ስም ወይም በአዲስ ስም ሲጠሩ የሚችሉ ቀበሌዎች ይኖራሉ። ግን አሉ አይባልም። ኢትዮጵያም ከስሟና ከናቅሟ ትሞታለች። ተነስ በነፍሷ ድረስ የሚል ድምፅ በጆሮ ጥላቸው ባረቀባቸው። ከተኙበት ብድግ ብለው ለባበሱና እንግዳንና ገብርዬን ወደ ድንኳናቸው አስጠሩ። ቀኛዝማች እንግዳና ቀኛዝማች ገብርዬ ወደ ደጃች ካሳ ድንኳን ገብተው እጅ እየነሱ ሲቆሙ ቆጭ ባሉ እንጂ አሉ ደጃዝማች ካሳ። ሁለቱ ቀኛዝማቾች በደጃች ካሳ ፊት ለፊት ተቀመጡ። ሁሉም ለጥቂት ጊዜ ጸጥ ብለው እንደቆዩ እንግዲህ የማያቋርጥ ጦርነት መጀመራችን ነው አሉ ደጃች ካሳ። መጀመር ወይስ መጨረስ አሉ ቀኛዝማች እንግዳ። መጀመር አሉ እኮ አለ ቀኛዝማች ገብርዬ። እንዴት ነው የምንጀምረው አሉ ቀኛዝማች እንግዳ። እስካሁን ጭፍራ እንጂ ያለቃ እኮ አላቸነፍንም አሉ ደጃች ካሳ። እቴጌስ አሉ ቀኛዝማች እንግዳ። አይ አንተ ነገር እነ ደጃች ጎሹስ አሉ ቀኛዝማች እንግዳ። እነሱ ሁሉ ጭፍራ ናቸው። ተራሳሊ ተልከው መጥተው አይደል የሞቱት? ሁሉም ጭፍራ ነው አሉ ደጃዝማች ካሳ። እንግዲህ ወደ ዋናው ንዝመታ አሉ ቀኛዝማች እንግዳ። እንግዲህማ ሁሉንም ልክ ሳናስገባው ምን ማረፍ አለ አለ ቀኛዝማች ገብርዬ። ተመዝመታችን በፊት በሰላም ስልጣኑን ይልቀቁ ብዬ ለራስ አሊ ለመላክ አስቤ ነበር። ምን ይመስላችኋል አሉ ደጃዝማች ካሳ። እንግዲያው ጊዜ ማሳለፍና ለነሱም የመደርጃ ጊዜ መስጠት ነው እንጂ እሽም አይሉ አለ ቀኛዝማች ገብርዬ። እኔ ቢደረጅ ምን ቸገረኝ? ያው ስናያቸው ኖር ወታደሮቹን አይደለም የሚያጠራቅም የሰማይ መላእክት መጥተው አይሰለፉለት አሉ ደጃዝማች ካሳ። መደርጀቱስ አያሰጋንም፣ ብቻ ግን ጦር ተቀብሎና አስፈርዶ መግጠሙ ስለሚሻል እሺ ስለማይሉ ቢታወቅም ቢላክባቸው አይከፋም። እኛም ብንሆን ትንሽ የረፍት ጊዜ ስናገኝ ወታደሮች ለማበርከት እንችላለን አሉ ቀኛዝማች እንግዳ። እውነትህን ነው፣ ግድ የለም ሳናስጨርስ ማንንም መንካት አይገባንም አሉ ደጃች ካሳ። ከዚያም ደጃች ካሳ ከውጭ ታላቅ ጥላት ይዘው ምግብ የሚያስበሉትን ወይዘሮ ተዋበችን አስጠሩና ወይዘሮ ተዋበች ወደ ድንኳኑ ሲገቡ ቀኛዝማች እንግዳና ቀኛዝማች ገብርዬ ከተቀመጡበት ብድግ ብድግ እያሉ ቆሙ። በእግዚአብሔር በእግዚአብሔር አሉ ወይዘሮ ተዋበች ወደ ደጃዝማች ካሳ አለፍ እያሉ። ወይዘሮ ተዋበች የወይዛዝርን ሰልፋዳ ቀሚስ በጭራሽ ስለማይነኩት ዘወትር የሐር ወይም የጥጥ ቀሚሳቸውን እንደወታደር ባጭሩ ታጥቀው በላዩ ቀላል የሆነ ቀጭን ኩታ ደርበው ሲሰሩ ስለሚውሉ በዚህ ጊዜ የለበሱት ልብስም አጠር አድርገው የታጠቁትን የነጭ ሐር ቀሚስና እጅግ ነጭ የሆነ ቀጭን ኩታ ነበር። የልብሱ መጠን ረዘም ቢልም ሲታጠቁት አጠር አድርገው ስለታጠቁት ተንቧሾች ባቶቻቸው በከፊል ይታያሉ። ወይዘሮ ተዋበች አልፈው በጥጋቸው እንደ ተቀመጡ ደጃዝማች ካሳ ወደ ገብርዬ ቀና ብለው ተቀመጡ እንጂ አሉ በለዘበ ድምፅ። ሁለቱ ቀኛዝማቾችም በነበሩበት ተቀመጡ። ተዋበች አሉ ደጃች ካሳ። አቤት አሉ ወይዘሮ ተዋበች። ለአንቺ ስል አሁን ለራስ አንድ መልእክት ልሰድላቸው ነው። እሺ እንደማይሉ የታወቀ ነው። ቢሆንም ምንም ብትወጂኝ በሰላም መንገድ ሳልሞክር ጦርነት ስገጥማቸው ሊከፋሽ ይችላል። ኋላ አንዷ ምስክር አንቺ ነሽና ልብ አርጊው። እኔ አሁን ዛሬ ደብዳቤ ጽፌ ልክላቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች አንገታቸውን ደፋ ከተቀመጡበት አበባ ምንጣፍ ላይ እኛን የሚያማምሩ አይኖቻቸውን ጣል አድርገው ሲሆን በሰላም እሺ ቢሉ ደስ ይለኛል፣ ካልሆነ እግዚአብሔር ያዘዘው ይሁን እንጂ እኔ ምን ማድረግ እችላለሁ አሉ በትካዜ። መቼም ነገሩን ሁሉ ታውቀዋለሽ። ተመጀመሪያው እስከ ዛሬ ድረስ እነሱ ይገፉኛል እንጂ እኔ አንድም ቀን ተመንገድ የወጣ ነገር አድርጌባቸው አላውቅም። አሁንም ደብዳቤ ልክላቸዋለሁ። አንቺም በጎን ሰው ልከሽ ብትለምኛቸው ተጠጣት አትደርሽም አሉ ደጃች ካሳ። እሺ አንተ ብላክባቸው እኔም ሰው ልኬ ለምናቸዋለሁ አሉ ወይዘሮ ተዋበች። ሁሉም ጸጥ ብለው ለጥቂት ጊዜ ቆዩ። ደጃዝማች ካሳም እነቀኛዝማች እንግዳም ወደ ወይዘሮ ተዋበች ፊታቸው መለስ አድርገው ሲያዋቸው የመጨነቅ ስሜት ስላዩባቸው ሁሉም በየልባቸው ርኅራኄ ተሰማቸው። እሺ ምሳ አዘጋጃለሁ አሉ ወይዘሮ ተዋበች ከተቀመጡበት እየተነሱ። እሺ ተዋበች ግድ የለም እስተምቻል ለምኜ አያቸዋለሁ አሉ ደጃች ካሳ። ወይዘሮ ተዋበች ከድንኳን ወጥተው በየቁጥቋጦው ስር ምጣዶችና ድስቶች ተጥለው ምግብ ወደሚሰራበት ቦታ ሄዱ። የፈረደባቸው አገልጋዮች በየቀኑ ዕቃ ተሸክመው እንደዞሩ በየቀኑ በያዳዲስ ዛፍ በያዳዲስ ቁጥቋጦ ስር ምግብ እንዳበሰሉ ይውላሉ። መቼ ይሆን የከርታታ ጌታቸው አርፎ እነሱም የሚያርፉት? አዲሱ ትግል አዲሱ ጉዞ ሲጀመር ምን እረፍት አለ? ከመከረኛው ከእረፍት የለሹ ከካሳ ጋር ውሎ እረፍት የት አለ? ካሳ ከርታታ፣ ተዋበች ከርታታ፣ እንግዳና ገብርዬ ከርታታ፣ ሁሉም የካሳ አሽከር ከርታታ። እንግዲህ እናመቴ እነ ትብለጠስ ሲንከራተቱ እንጂ ማን ሲያርፍ እንዳዩት ይረፉ? በማንስ ይቀናሉ? ዘወትር ጠመንጃ ጋሻ ጦር ተሸክሞ ጦር እንደተወረወረበት ጎራዴ እንደተሰነዘረበት ጥይት በጆሮ ጥላው እንዳፋጨበት በሚውለው ጌታቸው ወይስ ከነሱ ጋር ወጥ ስትሰራ እንጀራ ስትጋግር በምትውል እመቤታቸው? እንዲያው ነው ሁሉም መከረኛ ስለሆነ ሁሉም ጥናቱን ይስጣቸው። ወይዘሮ ተዋበች ከድንኳኑ ወጥተው ወደ ድስታቸው እንደተመለሱ አባታቸውና ባላቸው ወደፊት በቅርብ ቀን እንደሚያደርጉት የማያጠራጥረው ጦርነት ባይነ ህሊናቸው መጣባቸውና ያስጨንቃቸው ጀመር። እርግጥ ነው የባላቸው እየገነኑ መሄድ ደስ አሰኝቷቸዋል። አባታቸውና ባላቸው እንዲዋጉና ከሁለቱ አንዱን እንዲህ ባለ ሁኔታ እንዲያጡ ግን በፍጹም አይፈልጉም። አባታቸውን በጣም ነው የሚወዱ። ራሳሊ እንኳን ልጃቸው አንድ ቀን ያያቸው ሰው ከመሬት ተነስቶ እንዲወዳቸው የሚያደርግ ተቀቦ ነበራቸው። ይህ ነገር እየቆየ ያስጨንቃቸው ስለጀመር ወይዘሮ ተዋበች ደብዳቤ ጽፈው ለአባታቸው በአንድ ፈረሰኛ ላኩ። በደብዳቤውም ውስጥ ጌታዬ አባቴ፣ ምንም እንኳ ተመደፈር ሞቶን እንደሚመርጡ ባውቅ ለእኔ ብለው ነገሩን በሰላም እንዲጨርሱልኝ እምባዬን እያፈሰስኩ ከጫማው ስር ተደፍቼ እለምናለሁ። የእኔ ጌታ፣ የእኔ ደግ አባት ሆይ ተቀድመው እንዲህ ባልሆነ እንግዲህ ወዲህ ምን አለበት ተቻችላችሁ ብትኖሩ። አባብዬ ባኮን እኔን ተጭንቀትና ተሐዘን ያድኑኝ። ራሳሊ ግን የወይዘሮ ተዋበችን ደብዳቤ እንዳነበቡ ብዙ የተጨነቁ አይመስልም። መልእክተኛውን ቀና ብለው እያዩ እንደ ፈገግታም እየቃጣቸው ሰማኸኝ ወዳጄ፣ ተዋቡ ምን አርግ ነው የምትለኝ? ምን አለ ብማረክም በልጄ እጅ ነው የምታሰረው። ብዙ አታስቢ፣ እግዚአብሔር ላለው ይበል በልና ንገርልኝ አሉ ቁም ነገር ይሁን ሴት በማይታወቅ ሁኔታ። ከዚያም የወይዘሮ ተዋበችን መልክተኛ ወዳቀረበው የእልፍኝ አሽከር ዘወር ብለው ንሳ አንተ በሚገባ ተስተናግዶ እንዲሄድ አድርገው አሉ። ለደጃዝማች ካሳ መልእክት የሰጡት መልስ ደግሞ ሌላ ነበር። የደጃች ካሳን ደብዳቤ ካነበቡ በኋላ ወደ መልክተኛው ቀና ብለው እያዩ ኧረ ለመሆኑ እንዴት ያለ ደፋር ነው! አያ የአባቶችን አልጋ ልቀቅ ይለኛል? የቋረኛ ኃይሉን ተፍየል ቆዳ የተሰራ አልጋ ማነካበት? ደብዳቤ ተሚልክብኝ ይልቅ ራሱ መጥቶ ልቀቃ ይለኝ ኑሯል። ናና አልጋህን ተቀበለኝ፣ አንተ ታልመጣ ማን ይረከበኛል ብለህ ንገርልኝ አሉ በፌዝ። ከዚያም መልእክተኛው ተስተናግዶ እንዲመለስ አዘዙ። ንቀታቸውን ለመግለጽም ለሁለቱም ደብዳቤዎች መልስ ለመጻፍ አልፈለጉም። በዚህ ሁኔታ ሰላም እንዲፈጸም የታሰበው ነገር ሊሆን ስላልቻለ እጃዝማች ካሳ ጦራቸውን አስከትተው ወደ ደብረታቦር ተጓዙ። ራሳሊን መላው ጦራቸውን ባይሆንም አብዛኛውን ጦራቸውን አጠራቅመው ሲጠባበቁ ቆዩ። እጃዝማች ካሳ ከዚያ ትንሽ ሰራዊታቸው ጋር ሆነው ደብረታቦር ሲደርሱ ያየ ሁሉ ወደምትቃጠልበት እሳት በራ እንደምትገባ የሳትራት እንጂ እንደውነተኛ ጎበዝ አልቆጠራቸውም ነበር። ራሳሪ ራሳቸው የደጃሽ ካሳን ጦር ሲያዩ ምናልባት ምላሽ የጠራሁት መስሎት ተሚዲዎች ጋር መምጣቱ ይሆን በማለት አፊዘዋል። ነገር ግን ጉዳዩ ይህ አልሆነም። ደጃዝማች ካሳ ያለ አንዳች ማመንታት በድንገትና በፍጥነት ወደ ራሳሪ ጦር መሃል ገብተው ሰራዊቱን ከሁለት ሰነጠቁት። ከዚያም ግራ ቀኝ በሰነጠቁት ጦር መሃል ሆነው ከግራና ከቀኝ ሊከባቸው የሚሞክረውን ጦር በዚህም በዚያም እንደ ቀትር እሳት ሲገላምጡት ከሁለቱም በኩል ብዙ ሰው ሞተ። ይሁን እንጂ ራስ አሊ ባልታወቀ ምክንያት የተጋጋለውን ከባድ ጦርነት አቋርጠው ሽሽት ስለጀመሩ ወታደራቸው በያለበት እርሳቸውን ተከትሎ ሸሸ። ደጃዝማች ካሳም ብዙ ከማረኩና የራስ አሊን ከተማ ደብረታቦርን ካቃጠሉ በኋላ በዚያው ጥቂት ሰንብተው ራስ አሊን ለማሳደድ ወደ ጎጃም ተሻገሩ። ራስ አሊ ያሁኑ የመጨረሻ ዕድላቸው መሆኑን ስላወቁ በየትም ያለ ጦራቸው ወደ ጎጃም መጥቶ እንዲሰፍር አድርገው ሲጠባበቁ ቆይተው ነበር። የራስ አሊና የደጃዝማች ካሳ ጦር ጎጃም ውስጥ ልዩ ስሙ አይሻል በተባለ ቦታ ላይ ተጋጠመ። ራስ አሊ እንዳለፈው ጊዜ በቀላሉ ለመሸሽ አልፈለጉም። ማንም ሰው ይበልጥ ይሰራዋል በማይባል ጀግንነት ሲዋጉና ሲያዋጉ አሉ። ራስ አሊ በዚያ ቀን ሲሰሩት የዋሉትን የጀግንነት ሙያ ያየ ሁሉ ድል እግዚአብሔር ካልፈቀደው በጀግንነት ብቻ አይገኝም፣ ራስ አሊ ታንበሳና ተነበር እንደተደቀለ ፈጣንና ኃያል ፍጡር ሲዋጉ አሉ። ሰራዊታቸው ተደጃዝማች ካሳ ጦር እጅግ ይበዛ ነበር። ነገር ግን ድሉ የደጃዝማች ካሳ ሆነ። እርግጥ ነው ደጃዝማች ካሳም በዚህ ቀን ልዩነት ታየበት በማይባለው የተለመደና የማይበገር ጀግንነት ሲዋጉ ውለዋል። ይሁን እንጂ ራስ አሊም ያን በመሰለ ጀግንነት ሲዋጉ ስለዋሉ በዚያ ቀኑ ድል እግዚአብሔር ተደጃዝማች ካሳ ጋር ተሰልፎ እንደታየ ተቆጥሯል ብለዋል። ራስ አሊ ራሳቸው ድል መሆናቸውን በተገነዘቡበት ጊዜ እግዚአብሔር በፈቃዱ ባነሳው የሰደድ እሳት ፊት ማን ይቆማል? የእግዚአብሔርን ብትር ተከላክሎ የሚችልስ ማን ነው? እንግዲህ ወዲህ በከንቱ አትለቁ፣ የምንዋጋው ተካሳ ጋር ሳይሆን ከእግዚአብሔር ጋር መሆኑን ተረድቼዋለሁ፣ በቃ ጦርነቱን አቁሙ ብለው ለሰራዊታቸው ተናገሩና በፈረሳቸው ተጋብተው በዚያ በታወቀው ፈጣን ግልቢያቸው ሽሽታቸውን ቀጠሉ። በጣም ጥቂት ከሆኑ ጋሻ ጃግሬዎች በቀር ማንም የተከተላቸው ሰው አልነበረም። ደጃዝማች ካሳም ቆስለኞችን ካስነሱና ምርኳቸውን ካጠናቀቁ በኋላ በድል አድራጊውና በማይበገረው ሰራዊታቸው መካከል ቆመው የሚከተለውን ተናገሩ። ጀግኖች ወታደሮቼ ሆይ፣ ዛሬ በታላቅ ቆራጥነትና ጀግንነት ያስገኛችሁት ድል ይችን በመሳፍንት ኃይል ተከፋፍላ ስትሰቃይ የኖረች አገር ቀደም ሲል ወደ ነበረችበት ክብር የሚመልስና በአዲስ መንፈስ ወደ ተሻለ አዲስ ክብር የሚመራ ነው። ከዛሬ ጀምሮ ዘመነ መሳፍንት የሚባል ቃል ከታሪካችን ምዕራፍ ይፋቃል። በኃይል በአንድነትና በሀብት የምትታወቅ ወድቃ የተነሳች አዲስ ኢትዮጵያ ማገገም የምትጀምረው ከዛሬ ጀምሮ ነው። አሁን የእረፍት ተስፋ አልሰጣችሁም። ስሜን ደጃችሁቤን ሸዋ ንጉሥ ኃይለ መለኮትን አቸንፈን የተከፋፈለውን አንድ የነበረ አካል መልሰን አንድ ሳናደርግ እረፍት አያስፈልገንም። ቢሆንም የዛሬው ድላችን ለማቋርጠው ድል አድራጊነታችንና ለሀገራችን መድኃኒቶች ለመሆናችን ዋና መሰከር ነው። ምዕራፍ 30 የብሩ ጎሹ መማረክ። ማንኛውም መስፍን ጠንካራ አርጎ ያያቸው የነበሩትና የበላይነቱን ይዘውት የቆዩት ራሳሪ አይሻል ላይ ፍጹም ድል ቢመቱም ሁሉም ለየራሱ ሲደርሰው ከመጠበቅ በቀር ለደጃች ካሳ እሺ ብሎ ሊገባ አልፈቀደም። ራስ አሊን ካቸነፉ በኋላ ለራስ አሊ አንድ ቀን ሳይንበረከክ የቆየው ደጃች ብሩጎሹ የደጃች ካሳን የበላይነትም አልቀበልም አለ። በተለይም ምንም እንኳ በራሳቸው ተጋፊነት ከሞት ቢደርሱ ያባቱ በደጃች ካሳ መገደል ሳያሳዝነው አልቀረም ነበር። የሰው ፍርድ መቼም አስቸጋሪ ነው። ደጃች ጎሹ ወደ ደጃች ካሳ ሲዘምቱ ራሱም ያልነቀፋቸውና ያልፈረደባቸው ይመስል ከሞቱ በኋላ ምንስ ቢሆን ይማርካቸዋል እንጂ ይገላቸዋል፣ አባቱ ናቸው እያለ ብዙ ቀን በመቆርቆር ይናገር ነበር። ለተቀማጭ ሰማይ ቅርቡ ነው የሚባለው እንዲህ ያለው ነው። እንደዚያ ባለው ጦርነት መሃል እገሌ ይሙት፣ እገሌ ከእንዲህ ያለ ቦታ ላይ ቢቆስል ይበቃዋል፣ እገሌ ቢማረክ ይበቃዋል ብሎ ለመፍረድና ፍርዱን ለመፈጸም ይቻል እንደሆነ መጠየቅ ተገቢ ነበር። ደጃች ብሩ ጎሹ የሚለው ግን አባቴ ቢወጉትስ ካሳ እስቲሞት ያለዛ እስቲሸነፍ ለምን አልጠበቀም? ይህን ለደጃች ካሳ ሳይሆን ሞኙን ፈልጎ ቢነግር ምናልባት ሰሚ ያገኝ ነበር። ደጃች ብሩ ጎሹ በዚህም በሌላውም ምክንያት ሲል ደጃዝማች ካሳ ራስ አሊን ድል ካደረጉ በኋላም ለካሳ አላምንም ብሎ ሲሽለኮለቅ ቆየ። ነገር ግን ከደጃች ጎሹ ጋር ዘምቶ የካሳን ሁኔታ ሁሉ ያየውና እግዚአብሔር ለበላይነት መርጧቸዋል ብሎ ያመነው የጎጃም ወታደር ምንም እንኳ በመልካም ሰውነታቸውና በጉብዝናቸው የታወቁ የነበሩ ጌታውን የደጃች ጎሹን ልጅ ሲከተል ቢቆይ ደጃች ብሩን ለማሳመን ሲመጡ ተርሱ ጋር ሆኖ ሊወጋቸው እንብዛም አልፈለገም ነበር። ከዚህ በላይ የደጃች ካሳን መምጣት አይተህ አስታውቀኝ ብሎ ደጃች ብሩ ጎሹ የላከው ሰላይ ወደ አምባው ሳይወጣ የሚከበብበትን ሁኔታ ለደጃች ካሳ ገልጾ አጋለጠው። ስለዚህ ብሩ ጎሹ ተደጃች ካሳ እጅ ለማምለጥ በብዙ ሁኔታ ሞክሮ አልሳካለት ሲል በጥቂት ታማኝ አሽከሮቹ ብቻ ታጅቦ ወደ ደጃች ካሳ የጦር ሰፈር ሄደና ድንጋይ ተሸክሞ በመቅረብ አጎንብሶ ይቅርታ ለመነ። ደጃች ብሩ ድንጋዩን ባንገቱ ላይ አድርጎ በወንበር ላይ ተቀምጠው የጧት ፀሐይ እየሞቁ በአካባቢ ያለውን ክፍለ ሀገር ሁሉ ባሻገር ሲመለከቱ በነበሩት በደጃች ካሳ ፊት ሲቀር ደጃዝማች ካሳ ከወንበራቸው ብድግ ብለው በጥጋቸው ካሉት ጋሻ ጃግሬዎች አንዱን እየተመለከቱ አውርድለት አውርድለት አሉ። ጋሻ ጃግሬው ድንጋዩን ከብሩ ጎሹ አንገት ላይ ሲያወርድ ደጃች ብሩ ጎሹ እንዳጎነበሰ ቀረ። ቀናበል ግድ የለም ቀናበል አሉ ደጃች ካሳ። ደጃች ብሩ ጎሹም ተነስቶ ቆመ። ወንድሜ ምን ነው አንተ ደግሞ እንዲት አስቸግረኛለህ? ወንድሜ ነህ ታውቀዋለህ። የደጃች ጎሹ ቤተዘመድ የራሴ ቤተዘመድ ነው። እኔን እግዜር ቢያነሳኝ አንተን ምን አስገዳህ? አሉ ደጃች ካሳ። አለመተማመንና አለመመሳሰል ነዋ አለ ብሩ ጎሹ። በእግዚአብሔር ደጃች ብሩ እስቲ እውነቱን ንገረኝ፣ ብታቸንፈኝ ኖሮ ምን ታረገኝ ነበር? አሉ ደጃች ካሳ። ደጃዝማች አሁን ብንጣላም ወንድሜ የነበርክ ሰው ነህ። እግዚአብሔር ለታላቅ ነገር መርጦህ እኔ ጠላት እኩኜ ልዋጋህ ስል የመረጠህ አንዱ አምላክ በእጅህ ተጣለኝ ዘንድ ምንም ልደብቅህ አይገባኝም። እኔ ድል አድርጌ በማድረግህ ኖሮ ምናልባት በሞት ሳልቀጣህ አልቀርም ነበር አለ ብሩ ጎሹ ተስፋ በቆረጠና እውነተኛ በሆነ ድምፅ። በዚህ ጊዜ የደጃች ካሳ አሽከሮች ከአሽከሮችም ሁሉም ሳይሆኑ بادر باين نتنا بماس مسل انن وراد لنبلو يم يامنوت قبزوش ما نم يالا زازا چون يبرو غوشون انغت قل لچا خالا درق نو مالت غورا ليا چون ايجم الززو يفكرونا انغتون لمقشت يقلقلو جمر وا عند سو تابروني نكاتنا بنسا قداي نتي كتار يتمار ركاساون لمقدل فردنجي ياين فكرانا قرر قرر اسفلقم قالو دجاش كاسا የደጃች ብሩ ጎሹን አንገት ለመቀንጠስ ያፈፈፈት ሁሉ በየያሉበት ገጭ ብለው ቆሙ። ደጃች ካሳም አይኖቻቸውን እንደገና ወደ ብሩ ጎሽ ጣል አደረጉና ለመሆኑ ምን ስለበደልኩ ነው ብትማርከኝ ኖሮ ልትገልደኝ አሰብከው አሉ በለዘብታ። አባቴን ስለገደልክ ነው? አባቴማ የኔም አባት ነበሩ። ለመሆኑ አንተም ባለህበት ፈልገው አባቴ ይተውኝ ባኮ ያክስት ለምን መተው ሲወጉ ምን ታረግ ነበር? ደጃሽ ብሩ ጎሹ ከዚህ ላይ መልሱ ግራለውና ዝም ብሎ ቆሞ ያስብ ጀመር። በዚህ ሁኔታ ጥቂት ጊዜ እንደቆየ ችግሩን አየኸው አይደል? ይኸውልህ እኔም የገጠምኳቸው እንዳንተ በነገሩ ተቸግሬ ሳስብ ከቆየው በኋላ ነው። ወደኔ በመጥቶበት መልክ ወደ አንተ ቢመጥብህ ኖሮ አንተም እኔ ያደረኩትን ተማድረግ በቀር ሌላ መንገድ አታገኝም ነበር። በልቁጭ በል ወንበር አቅርቦለት አሉ ደጃሽ ካሳ። ደጃሽ ብሩ ጎሹ ወንበር ቀረበና ከቀኛዝማች ገብርዬ ጥቂት ከፍ ብሎ ተቀመጠ። ደጃዝማች ካሳ በጥጋቸው ወደ ተቀመጡት ወደ ደጃዝማች እንግዳ ዘወር ብለው እንግዳ ለሞተልህ ዝም ብሎ በወዳጅነት ቢቀበለኝ ኖሮ ያባቱን ግዛት አልነካበትም ነበር አሉ። ሳይቸግራቸው እኮ ነው ሰውን ጨካኝ የሚያደርጉ አሉ ቀኛዝማች እንግዳ። ደጃሽ ብሩ አሉ ደጃሽ ካሳ ወደ ብሩ ጎሹ እየተመለከቱ። አቤት አለ ብሩ ጎሹ መሬት መሬቱን እያየ። ልብን ሳታሻክረው ብትቀር ምን ቸገረህ ነበር? ቀኛዝማች እንግዳን ባሻንግዳን ማለቴ ነው አሁን ቀኛዝማች ተብሏል ታውቀዋለህ አይደለም? አሁን አውቀዋለሁ። ፈንቱንስ ትንሽ ወንድሙን አውቀዋለሁ። የተወለደ ቦታቸውንም ታውቀዋለህ አይደል? አሁን አውቀዋለሁ። ቋራ ለመሆኑን መቼም ታውቃለህ? አውቃለሁ እንጂ ተዚሁ የኛ ወንድሞች አይደሉም? ይኸውልህ እነሱ በስጋ ባይወለዱኝም የእናቴ ልጆች ወንድሞቼ ናቸው። ገብርኤል ብትል የስጋ ዘመድ አይደለም ግን የናቴ ልጅ ነው። ተነሱ ጋር ሞታለውና ሌላ ነገር አይለየንም። አንተም ወንድምነቴን ብታምንበት ኑሮ ምርኮኛና አስረኛ ተመሆን ይልቅ እኔ የሆንሁትን ትሆን ነበር። ደጃች ካሳ ስለነዚህ ታማኝ ተከታዮቻቸው ስለ እንግዳ ስለ ገብርዬና ስለ ፈንቱ የተናገሩትን የሰሙና በመጨረሻው የተፈጸመውን ሁኔታ ለማየት የተደረሱ ሰዎች ሁሉ ደጃች ካሳን እንደ ትንቢት ተናጋሪ ቆጥረዋቸዋል። ደጃች ብሩ ጎሹ በዚህ ሁኔታ ተማርኮ እስረኛ ሆኖ ጥቂት ጊዜ እንደቆየ ያቺ ከራሳሪ ጋር ስትዋጋው የኖረችው ሚስቱ ያቺ በራሳሪ ጦር የጎጃም ህዝብ ስታስደበድብ የኖረች ሚስቱ ለብሩ ጎሹ ሰጥተው ተሱ ጋር በእስራት ተቀመጭ እንዳይሉኝ ቃል ይግቡልኝና በጅበላ አምባ ያለውን የብሩ ጎሹ መሳሪያና ሀብት ሁሉ ይረከቡኝ ብላ ላከች። ያ ለስንት አመታት በማንም ተደፍሮ የማውቃምባ ያ ራስ አሊ በየአመቱ እየመከሩት ስንት ሰራዊታቸውን እያረገፉ የተመለሱበት አምባ ያላንዳሽ ትግል ወደ ደጃሽ ካሳ እጅ ገባ። በስራፍ ላይ ሆኖ ይህን የሰማው ብሩ ጎሹም ስለሚስቱ ከሃዲነት የሚከተለውን ገጠመ ይባላል። የካሳስ ስራት ቀላል ነው አይጎዳም ያንቺ ባል መሻር ነው የገረመኝ በጣም። አይታሉ ወይ ጎጃም ተዛሬ በፊት ቀን ሲከዳ ስታይ የምትከዳ ምሽት እንዲህስ ተሆነ የሴት ቃል ኪዳን ማንም አይጋባ ሁሉም ይመንን። አንቺ ልበ ሞረድ ምላሰ ለስላሳ አገሬ ስላንቺ ተቃጥላ ተጠብሳ መጥፋቷን እያየው ችዬ የኖርኩት ለካ ለጉድ ኖሯል ይህን ለማየት። ሳቀች ዋሸች ብሎ ሴትን የወደደ ሁልጊዜ ይኖራል እንደ ተዋረደ። ምዕራፍ 31 የተክሊል ጋብቻ። ግንሳዊ ጳጳስ አቡነ ሰላማ የኢትዮጵያን ቤተክርስቲያን ጣፋጭ ዜማ አሳምረው ባያቁም ግዕዝ ያውቁ ስለነበር ሰራይ ካህን፣ እጨጌ ማህጸንቱ ንፍቅ ካህን ሆነው በአብየ ጊዜ ቤተክርስቲያን ቅድስት ውስጥ ሥርዓተ ተክሊል ሲያደርሱ እጅግ ብዙ የሆነ ሕዝብ በቤተክርስቲያኑ ውስጥና ዙሪያ ይተራመስ ነበር። ሙሽራውንና ሙሽራይቱን ለማየት ይሁን ወይ ከብዙ ዘመን ጀምረው በኦርቶዶክስና በጸጋ ክርስቲያን ሃይማኖት መለያዮች ተጣልተው ከኖሩ በኋላ ዛሬ ባንድ ላይ የሚታዩትን ጳጳስና ጨጌ ለማየት ይሁን አይታወቅም። ብቻ ሁለቱም ወገኖች የሚታዩ ነበሩ። የተክሊሉ ስነ ስርዓት ከተፈጸመ በኋላ ጳጳሱና እጨጌው እንደቀደሙ ሰራይና ንፍቅ ሆነው ቀደሱና ሙሽራውና ሙሽራይቱ ባንድ ላይ ስጋ ወደሙ ተቀበሉ። ሙሽራውና ሙሽራይቱ አዲስ ተጋቢዎች አልነበሩም። ቀደም ባለ ዘመን ጎንደር ከተማ ውስጥ ለሌሎች ጥቅም ሲባል ተጋብተው ጋብቻቸው እጅግ የሚያስቀና ሆኖላቸው የቆየ በመንደርም ይሁን በጫካ በቤትም ይሁን በድንኳን ሳይለያዩ ክፉንና ደጉን አብረው ያዩ ባልና ሚስት ነበሩ። ሙሽራው ደጃሽ ካሳ፣ ሙሽራይቱ ወይዘሮ ተዋበች ይባሉ ነበር። ጋብቻውን ያደሰው ነገር ቀላልና ልማዳዊ የሆነ የእንሰት ሥራ አልነበረም። ደጃዝማች ካሳ በአገራቸው ውስጥ እንዲታደስና እንዲስፋፋ ለሚፈልጉት ከፍተኛ ጉዳይ ሁሉ ለቀዳሚው ምሳሌ ራሳቸው መሆን እንደሚገባቸው ከመረዳታቸው በላይ በተዋበች ያልቆረቡ በማንም ሊቆርቡ የማይችሉ መሆናቸውን ያምኑ ነበር። ስለዚህ ለወደፊቱ የኢትዮጵያ ሕዝብ በክርስቲያናዊ መንፈስ የታነጸ ቤተሰብ እያፈራና ትውልዱም በጥሩ ስነ ምግባር እየተገነባ እንዲመጣ ለማድረግ እቅድ ስለነበራቸው ራሳቸው ቀድመው እጅግ ከሚወዳቸው ባለቤታቸው ጋር ጋብቻቸውን በተክሊል አድሰው ቆረቡ። በዚህም ቀን በጎንደር ቤተ መንግሥት ታላቅ ግብር አግብተው ዋሉ። በግብሩ ላይ ብዙ መኳንንትና ካህናት ከመገኘታቸው በላይ የጎንደር ከተማ ሕዝብ በሙሉ ሊጠግብ መቻሉን እንጃ እንጂ በሙሉ ተጠርቶ ነበር። አቡነ ሰላማና እጨጌው ከወይዘሮ ተዋበች ጥቂት አለፍ ብለው በካህናቱ አቆልቋይ አናት በደጃች ካሳ ቀኝ ተቀምጠው ነበር። ራስ አሊ መጀመሪያ ድል ሆነው ከደብረ ታቦር ከተባረሩ ጀምሮ ወደ ደጃች ካሳ በኩል የሆነው ጆምቤል ከቀኛዝማች እንግዳ ቀጥሎ ከመኳንንቱ ሁሉ በላይ በመሆን በደጃች ካሳ ግራ ተቀምጦ ነበር። ጆምቤል ከደጃች ካሳ ጋር ከተገናኘበት ቀን ጀምሮ አኩሪ ሞቱ እስኪለያቸው ድረስ ከዕለት ወደ ዕለት እየጨመረ ሄደ። ታላቅ ወዳጅነት፣ መተማመንና መግባባት ነበራቸው። ጆምቤል በተፈጥሮው ለመልካም ወዳጅነት መመረጥ የሚገባው ሰው ነበር። ላውዴን በብዙ አበሾች አኩርፎ በዋለባቸው ጥቂት ቀኖች ውስጥ አበሻ አበሻ በጣም ክፉ ሕዝብ ነው፣ እግዚአብሔር ኢትዮጵያ ውስጥ እብዳቱን ሲለኝ ጆምቤልን አጋጠመኝ እያለ በጆምቤል ጓደኝነት ይጽናና ነበር ይባላል። ራሳሊ ቁም ነገረኛውንና ውሸት ለመናገር ጨርሶ የማይችለውን ጆምቤልን ብዙ አይወዱትም ነበር። ክላውዴን ግን የመመሳሰል ሥራ ተመክሮ የተላከ እንደመሆኑ መጠን በተፈጥሮ ዋሾ ሆኖ ሳይሆን ራስ አሊ ሲሳሳቱ ስለሚታገሳቸው በጣም ይወዱት ነበር። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ አቅርቦት ብዙ ክርክር ያስነሳውን ከፍተኛ የአገር ጉዳይ ውል አቅርቦ ሲያነብላቸው አፋቸውን እንደሰከረ አምባዛ በሰፊው በማላቀቅ በጥጋቸው ከቆመው አሽከር ጋር አንተ ለሽምብር ገብስ በየጊዜው ደህና አድርገህ ታበላዋለህ እያሉ ስለ ፈረሳቸው ጉዳይ ሲናገሩ ትዝብቱን ውጦ በትግስት ፍላጎቱን እንዲያዳምጡት ከመሞከር በቀር ሌላ መልክ አላሳያቸውም ነበር። ጆን ቤል ግን ሌላ ሰው ነበር። ራስ አሊ ሊዋሹ ሲከጅሉ ወይ የማይሆን ነገር ሲነሳ በቀጥታ ይቃወማል። እንዲያውም አንድ ቀን የደጃች ካሳ ነገር ተነስቶ ራስ አሊ በካሳ ሲቀልዱ ሰሙ ጌታዬ ካሳን እግዚአብሔር መርጦ ተሆነ የማንም ኃይል አያጠፋውም በማለቱ ራስ አሊ ቀላ ያለው ፊታቸው ጉበት እስኪበስል እንዲናደዱ አድርጓቸዋል። ይሁን እንጂ ፕላውዴን ጆን ቤልን ታላገኘ ይህ ዓለም በሙሉ ባዶ የሆነ መስሎ ስለሚታየው ራስ አሊ ከጠባያቸው ጋር ውሃ ለእሳት እንደማይስማማ የማይስማማ ቀጥተኛ ባህሪ ያለውን ጆን ቤልን ለፕላውዴን ሲሉ ታግሰውት ይኖሩ ነበር። ደጃች ካሳ ደግሞ ጥሎባቸው ወይም በማታለል ጠባይ ገብቷቸው ሳይሆን እንደሳቸው ያለ ቅን ጎበዝ እውነተኛ ለሰው አሳቢ የሆነ ሰው ከባህር ማዶ መጥቶ በማግኘታቸው እጅግ ደስ ብሏቸው ወደዱት፣ አመኑት። ስለዚህ ተቀምጠው ግብር ሲያበሉ ጆን ቤል ከቀኛዝማች እንግዳ በታች በመቀመጡ ጥቂት ራቅ አለባቸውና ለማነጋገር እየፈለጉ አንዳንድ ጊዜ ዞር እያሉ ያዩት ነበር። ደጃች ካሳ ቤልን ካገኙበት ጊዜ ጀምሮ ከፍተኛ የሆኑ ጉዳዮችን በሚያስቡበት ጊዜ ሁሉ የመጀመሪያ አማካሪያቸው እሱ ነበር። በዚህ ቀን ራሳቸው ጀምረው ለወደፊቱ ማንኛውም ክርስቲያን የሆነ ኢትዮጵያዊ ሁሉ እንዲከተለው የፈለጉትን የክርስቲያናዊ ቤተሰብ አቋም ለጆን ቤል በይበልጥ ለማዋየት ፈልገው ነበር። አንዳንድ ጊዜ ባሳባቸው አሁን ይህ መቀነት ያዞረች አታምልጠኝ የሚል አሌሌ ሁሉ እሺ ሊሆን ብለው ያስቡና መልሰው ደግሞ አይ ለሱማ ራሴ የሰንቷን አውቅ ነበር የሚወዳትን ተዋበችን ስላገኘው አይደለም ሁሉም ውሻ መስላ የታየችኝ የሚወዳትንና የምትወደውን እየመረጠ በሷ እየተወሰነ የማይኖርበት ምክንያት የለም በማለት ይጽናናሉ። ከዚያም በጥጋቸው ወደ ተቀመጡት ወደ ቀኛዝማች እንግዳ ፊታቸውን መለስ አድርገው እንደ መሳቅ እያሉ እንግዳ የነገው ቆራቢ ደግሞ አንተ ነህ፣ ገብርዬንም አሁን እነግረዋለሁ አሉ ደጃች ካሳ። እኔማ ምን ጊዜም ቆራቢ ነኝ እኮ አሉ ቀኛዝማች እንግዳ። እሱን ተወውና ይልቅስ ነገ እቁባቶችን ሁሉ አሰናብተህ ተሚስት ጋር እንድትቆርብ እቁባት የምትባል ተነጨራሽ የታውቅና ምን አለ ውሸቱን ብትወው እስከ ዛሬ ሁላችንም አላረፍንም። ካሳ ይሙት በጭራሽ እቁባት የምትባል አላውቅም። እውነት ነው አልዋሽም፣ ሳላገባ ትጅግ አለሞተዋ እወሳልት ነበር። ከዚያ በኋላ ግን እንኳን ለሌላዋ ለእሷም ባደረሰኝ። ዛዲያ እንደኔ በተክሊል ትቆርባለህ ማለት ነው? ደስ እያለኝ በልሙት በለኝ። ካሳ ይሙት ጌታዬ። ቆይ እንግዲህ ያን ገብርዬን ነው ቃል የማስገባው አሉ ደጃዝማች ካሳ። እሱም የኔው ቢጤ ሳይሆን አይቀርም፣ ቢሆንም ይንገሩት አሉ ቀኛዝማች እንግዳ። መቼም ይሰራ ለምንለው ነገር ሁሉ ራሳችንን ምሳሌ ሳልሆን ትዕዛዝ በመስጠት ብቻ መልካም ነገርን ማስገኘት አንችልም አሉ ደጃች ካሳ። በዚህ ጊዜ ጆን ቤል በጎኑ ወደ ተቀመጠው ወደ ቀኛዝማች ገብርዬ ዙሮ በቁም ነገር መልክ የገብርዬን አይኖች ትክ ብሎ እየተመለከተ የሚጫወተው ደጃዝማች ካሳ ስላሳዩት መልካም ምሳሌነት ነበር። አዩ ቀኛዝማች ህዝብ ዘላቂ ወደ ሆነ በጎ ምግባር የሚመራው በአስገዳጅነታቸው በሚተማመኑ አዛዦች ሳይሆን ምሳሌነት ጭምር በሚያሳዩ አስተማሪዎች ነው። ዛሬ ደጃዝማች ካሳ ያሳዩት ምሳሌነትም ለአንድ ክርስቲያን ህዝብ ታላቅ ትምህርት ነው። ቢፈልጉ ተቁጥር በላይ የሆኑ ቆነጃጅት እየመረጡ እንደ አረብ ሱልጣኖች በየጓዳው ቢያከማቹ የሚያቀታቸው አልነበረም። ከዚህም በቀር ዘወትር በድንኳን ሲኖሩ ከአገር ወደ አገር ሲዞሩ የጭን ገረዶች አንጣፊዎች ያስፈልጉኛል ማለት የሚገባቸው እሳቸው ነበሩ። ግን የክርስቲያን መንፈስ ከዚህ ሁሉ በላይ የሆነ ብርቱና የራስ ቁጥጥር ያለው በመሆኑ በዚህ የጉልምስና ጊዜያቸው እንደ አንድ ቄስ በአንድ ሚስት ተወስነው ለመኖር ቆረጡ። እናንተ ደግሞ ምሳሌነታቸውን በመከተል ብትረዷቸው በመላው ኢትዮጵያ ይህ ደግ ምግባር እየተስፋፋ ይሄዳል አለ። ወነት ነው አቶ ቤል ሁላችንም ይሄን ምሳሌነት በመከተል ለህዝቡ መንገድ ማሳየት አለብን። ይሄ በእያለበት እቁባት ማስቀመጥ የሚባል ነገር ብዙ ጎጂ ነገር አለበት። አንድ ሰው አንድ ቤተሰብ ማስተዳደር አቅቶት በሚቸገርበት ጊዜ ሁለት ሶስት ወይም ከዚህ የሚበልጥ ቤተሰብ ይኑረይ ሲል ለአንዱ ሳይሆን በእያለበት ችግር ይፈጥራል። በየቦታው ልጆች እየወለደ ብዙ ህፃናት በእንጀራ አባት ወይም በእንጀራ እናት እጅ በጭካኔ እየተጉላሉ እንዲያድጉ ያደርጋል። ስለዚህ ነገር መከተል ይገባናል አለ። በዚህ ሁኔታ ሁሉም በእያለበት ከጥጉ ካለው ጓደኛው ጋር ስለ ልዩ ልዩ ጉዳይ እየተነጋገረ በተለይ በካህናቱ በኩል በነተጌ መነንና በራስ አሊ ጊዜ አይንና አፈር ሆነው የኖሩት ጳጳስና እጨጌው አሁን ተስማምተው ባንድ ላይ እንዲቀድሱ ባንድ እንዲበሉ እንዲጠጡ በማድረጋቸው ለደጃች ካሳ ታላቅ ሰውነት ይነጋገሩ ነበር። በዚህ ሁኔታ ግብሩ ሲበላ ሲጠጣ እንደቆየ አዝማሪዎች እየተነሱ ዘፈን ጀመሩ። በመጀመሪያ ደጃዝማች ካሳን ሳይለይ በየደረሱበት በያረፉበት ሲያጫውተው የኖረ አዝማሪያቸው አስቀድሞ በዘለሰኛ የፈጣሪን ምስጋና ካሰማ በኋላ የሚከተለውን እየገጠመ አዘመረ። የታጠቀን ፈረስ አይገታም ማንም፣ አምባ ጫራ ዘሎ አንኮበር ሳይቆም፣ አስተቴም እንደሆን ይሄ የኔ ቃል ይመስከር በጎጃም ይመስከር ባይሻል፣ ደጋ የለመደው የታጠቅ ፈረስ ልሂድ ልሂድ አለ ስሜን ልገስግስ፣ ሳባል በላም አለ አንኮበር ሳልደርስ፣ ውሃል ተጣም አለ ውቅያኖስ ሳልደርስ፣ በቅርቡ እያሉለት ተከዜና በሽሎ ይህ ፈረስ ሊሮጥ ነው ባህር ባህር ብሎ፣ አባታ ተካሳ የመይሳው ልጅ ፍቅሩማ ቃን አለው ጠቡን አይጣል እንጂ፣ እርቅ ስለምኗቸው ጠብ እየለመኑ ስንቱ ስንቱ ጀግኖች ያሞራራት ሆኑ። በዚህ ሁኔታ እየገጠሙ አዝማሪዎች በየተራ ሲጫወቱ ካህናቱ ቅኔ ሲያበረክቱ ወረብ ሲወርቡ ሁሉም ደጃች ካሳ ገና በዘመቻ ላይ መሆናቸውን ሳይናገሩ አላለፉም። ብቻ ወይዘሮ ተዋበች በዚህ ወድቀዋል ተብሎ አድራሻቸውን ባልሰሙት አባታቸው ሁኔታ በጣም ይሸበሩ ስለነበር ደጃች ካሳም የነ ደጃች ጎሹ ስም ካሸነፏቸው ሰዎች ስም ጋር እየተደረበ እንዲጠራ አይፈልጉ ስለነበር የሰው ስም አይነሳም ነበር። የጦር ሜዳዎች ስሞች ግን እየተደጋገሙ ተነስተዋል። የታጠቅ ፈረስ ፊቱን ያዞረባቸው እነ ስሜን፣ እነ ወሎ፣ እነ ሸዋም በሰፊው ይጠቀሱ ነበር። በዚህ ሁኔታ በዓሉ ተከብሮ እንዳለፈ ደጃች ካሳ ራሳቸው በቅርቡ ንጉሥ ስለሚሆኑ ደጃች ቤ ይህን እንዲያውቁና ራሳቸውን በስምምነት ከተቀመጡ ካላቸው ግዛት ላይ ብዙ ተጨምሮላቸው ራስ እንዲሆኑ እንስማማ ብለው አቡነ ሰላማን መልእክት አስይዘው በአስታራቂ መልክ ላኳቸው።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም፣ እኔ ማዩ ተርከባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ፣ እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ፣ ወንዱ አንቺን ወደደ ተኛ ካንቺ ጋር፣ እኔ ማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት፣ እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔ ማዩ ቱርክ ባይ የምሸሽ
Thank you.